تسلولت پروگرامچن اهون ای جمرال የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ራሱን ለህዝብ ይፋ ያደረገበትን 44ኛ ዓመት ለመዘከር ከኒያል ጆች ጋር በሚል ርዕስ በፋሲካ መለሰ የተደረሰውን መጽሐፍ መተረክ ጀምረናል። ይህ መጽሐፍ የሚያተኩረው በኢሃፓ የወጣት ክንፍ ኢሃወሊ ድርጅታዊ አሰራርና በኋላም በፋሽስታዊው ደርግ የደረሰበት አሰቃቂ እርምጃ ላይ ነው። ፈላ 19 ነው ሰመተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍ ዓለም ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 19 ከሴትዮዋ ቤት ተመልሰን ጎንደር ስንደርስ ጋሽትና ቤተሰብ ለምሳ ይጠብቀኛል ብሎ ያደርኩበት ሆቴል ጥሎኝ ሄደ። ለምን ቤቱን እንደማያሳየኝ ከመነሻው ጀምሮ ይገርመኝ ነበር። የሩቅ ዝምድና እንዳለን ነግሮኛል። ሆኖም ቤቱ ሊወስደኝ አልፈለገም። የደረስኩበት መደምደሚያ የሰውየውን ተጠራጣሪነት ነው። ጋሽትና ስራው ሁሉ በጥንቃቄ የተሞላ ነው። እሱ እንዳለው የጋሽ መስፍን ውለታ ስላለበት ነው እንጂ በፍጹም እኔን ከሀገር ለማስወጣት ሊሞክረው እንዳልፈለገ ያስታውቅበታል። ያን ቀን ከሰዓት በኋላ ካልቤርጎ ሳልወጣ ዋልኩ። ማታ ላይ አስጠርቶኝ ቢራ እየጠጣን እያለ አንድ በመካከለኛ ዕድሜ ያለና አንድ ወጣት ልጅ ሰላምታ ሰጥተውት ራቅ ብለው ተቀመጡ። ወዲያው ጋሽትና ጮክ ብሎ ኑ እንጂ እዚያ ይሻላችሁ ስላላቸው ወንበር ስበው ተቀላቀሉን። ቡና ቤት ውስጥ ብዙ ሰዎች ይስተናገዳሉ። አንድ ጥግ ላይ ሲቪል የለበሰ ታጣቂ ከሁለት ሰዎች ጋር ቁጭ ብሎ ይጠጣል። ሰዎቹ እኛን ከተቀላቀሉ በኋላ ከነሱ ጋር ነው የምትሄደው ብሎ ያረፈ። በጣም ገረመኝ። ስራቸው ሁሉ የሰላ አይነት ነው። የተቀጣጠሩ ላለማስመሰል ነበር ሁለቱ ሰዎች ፈንጠር ብለው የተቀመጡት። ጋሽትናም በአጋጣሚ ያገኛቸው ለማስመሰል ነው ከኛ ጋር እንዲቀመጡ የጠራቸው። ምንም እቃ እንዳትይዝ፣ ሌሎች ሁለት ልጆችም አሉ። ወደ ሁመራ ነው የምንሄደው። ከነገ ወዲያ ንጋት 11 ሰዓት ተኩል ላይ ለባብሰ ጠብቀን መተን እንጠራሃለን አለኝ ሰውየው። ትንሽ እንደቆየን በጊዜ ተኛ ስላሉኝ እዛው ትቻቸው ወደ መኝታዬ ሄድ። ጠዋት አልጋዬ ላይ እንዳለው ጋሽትና መጥቶ እንደተለመደው ይዞን ሲዞር ዋለ። አስር ሰዓት አካባቢ ተሰነባብተን ለመጨረሻ ጊዜ ተለያየን። ጊዜ ያለፈባቸው ጋዜጦች ገዝቼ ስለነበር እያነበብኩ አመሸው። ሁለት ሰዓት ላይ ራቴን አልቤርጎ ውስጥ አዝዤ እየበላው በሩ ተንኳኳ። ይግቡ ስል ከአስኮብ ላይ ጋር የነበረው ወጣቱ ልጅ በሩን በርግዶ ገባ። አይኑ ፈጥቷል፣ ድንጋጤ ወሮታል። ጋሽትና ልኮት እንደመጣ ነገረኝ። ምን አለህ እንኳን ሳለው እኔን ሊወስደኝ የተነጋገረው ሰውዬ ባልታወቀ ጉዳይ እንደታሰረ፣ የኔ ጉዳይ እንዳልተሳካ፣ ለማንኛውም አልቤርጎ ቀይሬ እንዳድርና ከቻልኩ በማግስቱ አዲስ አበባ ተመልሼ እንድሄድ ትንፋሹ ቁርጥ ቁርጥ እያለ ነገረኝ። ፍርሃቱ እኔንም አስፈራኝ። የበላሁበትን እጄን ፊቴ ላይ የጠረኩ ይመስለኛል። ምን እንደተፈጠረና የነገረኝን እንደገና እንዲያብራራልኝ ከመጠየቄ በፊት ደህና ደር እንኳን ሳይለኝ በፍጥነት ጥሎኝ ወጣ። ጋሽትና ሰው ከመላክ ለምን ራሱ እንዳልመጣ ሁሉ ገርሞኛል። ያማለያ ራሴን ለማረጋጋት ሞከርኩ። ሆኖም ቁጭ ብዬ ማሰብ አልፈለግኩም። አንዱን ሱሪዬንና ሸሚዜን ደርቤ የለበስኩና በትርፍ ያስኩትን የውስጥ ሱሪ ካልቲና የትምህርት ቤት ማስረጃዬን አጣጥፌ ጃኬት ኪሴ ውስጥ ከተል። ጋዜጣውንና አንዱን ትርፍ ጃኬት ፌስታል ውስጥ ስራስር አደረግኩና ቀስ ብዬ ወደ ቡና ቤቷ አመራው። ያለብኝን ሂሳብ ከፍዬ በጣም ተረጋግቼና እጄን ኪሴ ከትቼ ወጣ ብሎ እንደሚመለስ ሰው ቡና ቤቱን ለቅቄ ወጣው። ወደ አውቶቡስ ተራ የሚወስደውን መንገድ ይዤ በቀስታ ተራመድኩና እግሬ ያደረሰኝ አንድ ቅያስ ላይ በድንገት ታጥፌ ጥቅጥቅ ጨለማ ውስጥ ገባው። ከዚያም ፍጥነቴን ጨምሬ ሆኖም ሳሮጥ ወደፊት ገሰገስኩ። ልቤ በፈቀደው ቅያስ እየታጠፍኩ ከአካባቢው ራቅ። አልቤርጎ አገኛለሁ ብዬ መብራት በብዛት ወዳየውበት አቅጣጫ ስጓዝ በድንገት የጠላና የአረቄ መሸጣ ቤቶች አካባቢ ደረስኩ። ይህን ጊዜ አልቤርጎ ፍለጋ መሄድ እንደሌለብኝ ሐሳቡ ብልጭ አለልኝ። ፍጥነቴን ቀንሼ ግራና ቀኝ እያየሁ ሲሄድ አንድ ፈንጠር ያለች ቤት ደጃፍ ላይ አንድ ሴት ቆማ አየሁ። ምንም ሳላናግራት ገፋ አድርጊያት ወደ ውስጥ ገባሁ። የእንጨት አግዳሚ ወንበር ቢኖርም አልጋው መሃል ላይ ጉባል። ሴትየዋ ሴተኛ አዳሪ ነች። እኔ ግን ሴት ፈልጌ አይደለም የገባሁት። በዛ ሰዓት ሴት የሚያሰኘኝ ሁኔታ ውስጥ ልሆን አልችልም። በጠለቤቶቹ በኩል ሳልፍ የመጣልኝ ሐሳብ ነው። ፍተሻ ባለበት ከተማ እንዲህ አይነት ቤቶች የተሻሉ እንደሆነ ቀድሜም ቢሆን አውቃለሁ። አልቤርጎች ብዙ ጊዜ ፍተሻ ይካሄድባቸዋል። ለዚህ ይመስለኛል ሐሳቤን እዛው ቀይሬ በደመነፍስ ሴትየዋ ቤት ጥልቅ ያልኩት። ድንገት ገፍቻትና ልግባ ወይ ብዬ ሳላስፈቅዳት አልጋዋ ላይ ጉብ ስላልኩባት የዛሬው እንግዳስ እብድ ነው መሰል አይነት ተረባቢጤ ጣል አደረገች። እኔም አልፎ አልፎ የምቀልደውን ቀልድ አሽጎደጎድኩት። ሴት ጋ ከደረስኩ ዓመት እንዳለፈኝ በፍጥነት በሩን እንድትዘጋና ልብሷን እንድታወላልቅ እሷንም ቤቱንም አልጋውንም በጠቅላላ እንደገዛሁት ድፍን 10 ብር ሰጠኋትና የትልቅ ሰው ልጅ ስለሆንኩ መልስ እንደማልቀበል ነገርኳት። ብሩን የመመንጨቅ ያህል ተቀበለችኝ። እንዳታብል የጌታ ልጅ ነኝ ብለሃል፣ መልሱን አልሰጥህም አለችኝ። የትልቅ ሰው ልጅ ነኝ ባልል ኖሮ መልስ ነበረኝ ማለት ነው። የጌታ ልጅ ቃሉን አያጥፍም አልኳት። ከዚያ በኋላ ምኑ ቅጡ ሳቅ በሳቅ ሆነች። ቤቱን ተቆጣጠርኩት። ከሰል ተቀጣጠለ፣ ቡና ተፈላ፣ ወጥ አሙቃ ራት እንብላ ብላ አቀረበች። አንሶላ ተቀየረ፣ የሸመታ ቢሆንም የጎንደር ጠላ ተጠጣ። የክት ጋቢ ወጣ። ከደቂቃ በፊት የሰፈረብኝ ድንጋጤ ብዙም ሳይቆይ ጥሎኝ ጠፋ። ሆኖም ሁኔታው ትዝ ሲለኝ ጥሩ ጥሩ ቀልዶችን አልፎ አልፎ ሲያስጨነግፍብኝ ይታወቀኛል። ድንገት ሐሳብ ይዞኝ ዝም ስል ምን ነው የጌታ ልጅ ተጫዋት እንጂ ትለኛለች። ሴትየዋ በእድሜ ጥሩ አርጋ ትበልጠኛለች። እድሜዋ 40 መጀመሪያ ሳይሆን አይቀርም። ቆንጆ ምትባል አይደለችም። ምናልባት ኑሮዋ ይሆናል። መሀከለኛ ቁመት አላት። ፊቷ ምጥጥ ያለ መሳቅ የምትወድ ነች። እሷ ልጥ ብላ ተኝታ ሲነጋላት እኔ አሁንም ስባንን አደርኩ። አስኮብ ላይ የታሰረው በምን ይሆን? በዚሁ የማስኮብለል ስራ ይሆን ወይስ በሌላ ጉዳይ? የጋሽትና ነገርም እንዲሁ ሲገርመኝ አደረ። ኩብለላው ቢቀር ወደ አዲስ አበባ የምመለስበትን መንገድ እንደማመቻቸት የማላውቀው ከተማ ውስጥ እንዴት እንደጣለኝ ሳስብ አበሳጨኝ። ራሱን ላለመነካካት የጥንቃቄው መጠን ገደቡ ያለፈ መሰለኝ። በኋላ ቆይቼ በሱ ቦታ ሆኜ ሁኔታውን ሳስብ ጋሽትና ልክ ነበር። ያ ክፉ ጊዜ ማስኮብለል ይቅርና ትንሽ ጥፋት እንኳ ሕይወትን የሚያሳጣ ነበር። ያውም በመላኩ ጎንደር ለእኔ ሲል ደግሞ የሕይወት መሥዋዕትነት መክፈል የለበትም። የሩቅ ስብድና ቢኖረንም የት ያውቀኝና ሊነጋጋ ሲል መናኸሪያ ሄጄ የአዲስ አበባን አውቶቡስ ልይዝ አሰብኩ። ትራንስፖርት ደግሞ እንደ ልብ ስለማይገኝ እዚያ ስንቀዋለን ሌላ ጣጣ እንዳይመጣብኝ ሰጋሁ። በመጨረሻ ያን ቀን ትኬት ገዝቼ በሚቀጥለው ቀን ለመጓዝ ወሰንኩ። አስተናጋጄ በጧት ተነስታ ተጣጥባ ቤቷን ከጠራረገች በኋላ አልጋ ላይ ንቅንቅ አለ ማለቴ እንደገረማት ከፊቷ ነበሩ። አልጋው ላይ እንዳለው መጋረጃውን ገለጥ አድርጌ የምትሰራውን በትኩረት እመለከታለሁ። ምን እንደሚገርመኝ ታውቃለህ? የምስኪኖች ቤት ሲባል አንድ አይነት ነው። ቤቷ ጠባብ ነች። የክፍሉን ግማሽ የያዘው አልጋ ነው። ከበሩ ፊት ለፊት የዛገ ይሁን የወየበ የአረቄ መደርደሪያ አለ። ከአልጋው ግርጌ ትልቅ የእንጨት የልብስ መያሻ ሳጥን፣ አጠገቡ የውሃ እንስራ፣ የእንስራው አናት ላይ የእንጀራ ሌማት፣ የአግዳሚው መቀመጫ ስር ቆሻሻ የእጅ ማስታጠቢያ ማንቆርቆሪያ፣ ግድግዳው ላይ የማርያም ስዕል፣ አልጋ ስር ደግሞ የአገር ዕቃ እንደሚኖር ገምቻለሁ። የተፈለጠ እንጨት፣ አሮጌ የመኪና ጎማ፣ ያለቁ ጫማዎች፣ የቡና ረከቦት፣ ጀበና፣ ሸክላና ብረት ድስት። ዋ! የዛሬውስ እንግዳ በልቶም ጠጥቶም አድሮም ከቤት አይወጣም እንዴ? እያለች መተረፍ ስትጀምር በለመድኩት የመልስ ምት ኮንትራቴን አራዝሜ ሙሉ ቀን እንደምገዛት ነገርኳት። በአገሯ ቅላጼ አርገኸው ነው አይነት ምላሽ ሰጠችኝ። ተስማማን። ጎረቤቶቿ ሴተኛ ዳሪዎች አሁንም ይመጣሉ። በመጋረጃ እየተከለልኩ እደበቃለሁ። ሁለት ጊዜ ቡና ተጠርታ ከውጭ ዘግታብኝ ሄዳለች። ትኬት ለመግዛት መውጣት ነበረብኝ። ከመውጣቴ በፊት ለማስተማመኛ 10 ብር ሰጠዋት። አቤት ፊቷ ላይ ያየሁት ደስታ! ክፉ እንጀራ! አንድ ልጅ እንድጠራልኝ አደረግኩና እጁን ይዤ ሄድኩ። አውቶቡስ ተራ ስደርስ የማታው ስጋት እንደገና አገረሸብኝ። የምታሰር መሰለኝ። ያም ሆኖ የቀበሌው የትብብር ደብዳቤ በእጄ ላይ ስለነበር ለመከራከሪያ እንደሚጠቅመኝ ያውቃለሁ። ቀበሌ ደውለው ቢጠይቁም ችግር እንደማያመጣ ገብቶኛል። በልጁ አቅጣጫ መሪነት ያለምንም ችግር ትኬት ቆረጥኩ። አንድ ቡና ቤት ገብተን ለስላሳ ጠጥተን ሽንት ቤት ተጠቅሜ በመጣንበት ሁኔታ ተመለስ። ተጨንቃ ተጠባ ምሳ አዘጋጅታለች። ወጧ ብዙም ባይጣፍጥም የምግብ ምርጫ ችግር ስላለብኝ ጥሩ አድርጌ በላሁት። ከሰዓት በኋላ ቡና ማፍላት የእሷ ተራ መሆኑን ስትነግረኝ ጎረቤቶቿ ስለሚመጡ ጨነቀኝ። አልፎ አልፎ የልብ ወዳጅ ሲመጣ መጋረጃ ዘግቶ መቀመጥ የተለመደ መሆኑን ነገረችኝ። ስለዚህ መጋረጃውን ከጫፍ እስከ ጫፍ ዘግቼ ድምፄን አጥፍቼ ጋደም ብዬ ቆየው። ወሬያቸውን ይቀዱታል። በተለይ አንዷ የማታ ደንበኛዋ እንዴት እንዳደረጋት በሚያስቅ ሁኔታ ተተነተነው ነበር። ህይወታቸው የሚጣፍጠው እንዲህ አይነት ወሬ ሲያወሩ መሰለኝ። ተጋረጉ። ታዲያ በምን ይስቃሉ? የኒዋ ሴትዮ ቡናውን አካልባ ነው ያፈላችው። ጨዋታቸውን ሳይጠግቡ ተበታተኑ። ሌላው ትዕይንት ለጊዜው ሊተኛት የፈለጉ ወንዶች ከሰዓት በኋላ ጎራ ማለታቸው ነበር። ገና እግራቸውን ሰደድ ሲያደርጉ ሽንት ቤት ያለች ይመስል ሰው አለ እያለች ትመልሳቸዋለች። መሸት ሲል የሚመጣው ሰው ብዛት ስለጨመረ ቤቷን ዘጋች። እኔም ሙሉ ነፃነቴን አገኘው። የጎጃም ሰው እንደሆነች አግብታ እንደፈታች ልጆች እንዳሏትና ለእናቷ ትታቸው እንደመጣች አወራችኝ። እኔም ከአዲስ አበባ እንደመጣሁ ደብረ ታቦር ዘመድ ለመጠየቅ አስቤ እንዳልተሳካ አወጋኋት። የጎንደር አድባር ነቻ አንተን ከደብረ ታቦር አስገርታ ያመጣችልኝ ብላ ቀለደች። ከትናንትናው በበለጠ ቤቱን አሞቀነው አመሸን። ሌሊት መነሳት ስላለብኝ በጊዜ ተኛን። ወፍታኝ ጫጫ በጧት ተነሳ፣ ቡና አፍልታ ቁርሴን አበላችኝ። ረጅም ጊዜ የማውቃት ያህል ስለያት ሆዴ ባባ። የእሷ ባይበስ እሷ ስለማታውቀው ውለታዋና ለአጠቃላይ መስተንግዷ 50 ብር ስሰጣት ደርቃ ቀረች። እቅፍ አርጋ ለደቂቃዎች ያህል አንገቴን ሳመችኝ። በግድ አላቅቂያት ወደ አውቶቡስ ተራ አቀናው። ማለቂያ በሌለው የኬላ ላይ አሰልቺ ፍተሻ እየተማረር በሰላም አገሬ ገባው። ሌላ ሁለተኛ ሙከራ ለማድረግ ጋሽ መስፍን ቢፈልግም አባቴ ስላስተስማማ የስደቱ ነገር በዚሁ ተቋጨ። አስኮብላዬ የታሰረው በኮንትሮባንድ ንግድ ተከሶ ቢሆንም አንድ ሰው ከሀገር እንዲወጣ አርግሃል በሚልም የጥርጣሬ ክስ ነበር። የኮንትሮባንዱ ክስ ማስረጃ ቢገኝበትም የማስኮብለሉን ውንጀላ ሳያምን ቀረ አሉ። 2 ዓመት እንደ ተፈረደበት እየሰማው ይመስለኛል። የማታ ትምህርት ቤት ለመመዝገብ ጊዜው አልፏል። ቦዘኔ ሆኜ መቆየት ስለሌለብኝ ስራ መፈለግ ጀመርኩ። ለሳምንታት እግሬ እስኪነቃ ተንከራተትኩ። አንድ ቀን አባቴን ካገኘሁት ብር ቢሰጠኝ ብዬ መስሪያ ቤቱ እርዳታ ማስተባበሪያ ኮሚሽን ሄድኩ። ዋናው በር ላይ በርካታ ወጣቶች ማስታወቂያ ሲያነቡ አየሁ። ጠጋ ብዬ ስመለከት ለሬዲዮ ኦፕሬተርነት 10ኛ ክፍል ያጠናቀቁና ከዚያ በላይ የሆኑትን አሰልጥኖ እንደሚቀጥር የሚገልጽ ማስታወቂያ ነበር። አይኔን ማመን አልቻልኩም። ከምግብና ከመኝታ አገልግሎት በተጨማሪ የኪስ ገንዘብ እየሰጡ እንደሚያሰለጥኑ ይዘረዝራል። እኔን አስበው ያወጡት ማስታወቂያ ነበር የመሰለኝ። ያን እድል በጭራሽ ማጣት እንደሌለብኝ ለራሴ ነገርኩት። የአባቴ መስሪያ ቤት ስለሆነም በዘመድም ቢሆን ስራውን ማግኘቴ እንደማይቀር አሰብኩ። ወደ ውስጥ ገብቼ አባቴን ስጠይቅ ክፍለ ሀገር ሄዷል ተባልኩ። ኖረም አልኖረ ለውጥ ስለማያመጣ እቤቴ ሄጄ ማስረጃዬን አመጣሁና የዛን ዕለት ተመዘገብኩ። ከጥቂት ቀናት በኋላ ፈተናውን አለፍኩ። ያውም በጣም ቀሎኝ። ጥያቄዎቹ የትምህርት ቤት አይነት እንግሊዝኛና ሂሳብ ነበሩ። አባቴ እንደተመለሰ ዜናውን አበሰርኩት። ባልጠበቅኩት ሁኔታ ከቢሮ ቢሮ እየዞረ የኔ ልጅ ፈተናውን በጣጠሰው እያለ ሲናገር በአፍረት አንገቴን ደፋ ነበር። የእርዳታ ማስተባበሪያ ክፍለ አገራት ያሉትን ስልክ አልባ ቅርንጫፍ ጽህፈት ቤቶች በሬዲዮ ሞርስ ማገናኘት ስለፈለገ ነበር። ስልጠናውን የሚሰጠው ቤላ የነበረው የወቅቱ የምድር ጦር መገናኛ መምሪያ ነበር። የሬዲዮ ኦፕሬተርነት በዋነኛነት የሚገለገሉት ወታደሮች ስለሆኑ ከጦር ውጭ ስልጠና የሚሰጥ አካል አልነበረም። ተዛማጅ ስልጠና የሚሰጠው ደግሞ ቅዱስ ዮሴፍ ቤተክርስቲያን አካባቢ የሚገኘው የእርዳታ ማስተባበሪያ ቅርንጫፍ ጽህፈት ቤት ነበር። بزوسان قوي قوازين شكفه بيلا قدمكو بس السلطانو بيطام نبر يتدستكوت عبزانيو يتقبار سلطانو سلنبر تكرتاتشنن يمي سبدنا أقوابي نبر ونو يا سلطانيو تشالافي شالكا نسيبو بحالا كولونيل سيهونو فلسوم يترقاقو يوتا سميت يمي قباتشونا بموياتشو يتكانو مكونن نبرو تمرتو كيلوتن مادابر يمي تجيك سلنبر بوتات علمي لما نقاني لجوش تسمامي نبار انيا سيفيل بنولم يسراويتون هبكوش الناس نسراس لناكبر كد نبار يمن لبسو يوتات در يونيفورم بايهونم يوتات دروشو عينة توتانا شاموانو بلليت من نسات كد نبار الگاتشنن بوتات در سرات انتفن يمن يتاك فلاتشنن بسادات متبكم انديهو قديتانو اندو التادر تسلفن بانديرا مسكالنا مورد سنسرات لاين نقنيالن كتوسنا سعرفج عمشتن مقباطان نجلم شلم لم سيل كمتانم اندو التادروشو لمقبيا يتزقى جون يمستر كود لزبوش نقرن نبار يمن قباو يو التادر قديتا قنال نبار ابنم كسلطانوش النسو يميسرو تنسران سرام ينيان واجي يميشفنو يرداتا ما استبابريا كوميشن سلنبر كاليروش فتتدروش يتليينن عالقاتشن باير يمي النفا متشوت يالو فراشنو انصولاتشنم كمسرابي تاجشن يتستنو فنسا يمي استدلون يتمرت مساريوشم طرات يالاتشو ناتشو يمي النادروم بتلي لتزقاجشلن كفلوشستنو لذي بابزو نقر ان اللي ايادن نمان نيوم قرصاتشن انقلال كنشي فرفر سيون مساتشن هون راتاتشن فرصوم كانوش سقاوت نبار بسيبيل النتكاتران والتدراوي سرات النهجن دنكت المدرقو استاتشن بايفرلقوم بالا لاي ساسبو يمماي جن تردك اكات عمي نبار بطوات من نصار سدات المتبك سرات مياس يسرا ساعتن ما اكبرنا يمس عسلوت لهيوت يمياس بلغو سنمك باروتشن تمران البتال واتكالي يبيلا كام نوري انستساج نبار كلهم وطات يتوسنو وراز وطات دربيت بنورنا بممهرنة بيقرقر لاترو سبعنا يردال يمي لمنا اسكاون درس اللين تنسين كوتات دروش غار نورو انديت اندنا برنا تسمان طومن ورون تيكوت لمن الاسمام مام يصباي چگر كوي لبنيم يعني نيم ديهون يوتات در طلاچاي لبنيم يحبا كو بركاتا وتات در عبالات نبروت عندولتنم تنات استان نجالو كترا وتات در جمرو اسكما كونن يدر رسو زمدوچم نبروي مايگرمه ጓደኝነት ደረጃ የደረሰ ወታደሮችም ነበሩ እስካሁን ድረስ ወታደር ጓደኞች አሉኝ እንደማንኛውም ሰው የምጠላው ካድሪዎቹ ነበር ለነገሩ ወታደሮቹ ራሳቸው ካድሪዎቹን አይወዷቸው በተለይ የሻለቃ ነሲቡ ሰብእና የበርካታ መልካም ወታደሮች ተምሳሌት ስለነበር የሰራዊቱን አባላት በተሻለ መንገድ ለመመልከት አስችሎኛል እንኳን እዚያ ግቢ ገባው ስልጣና ላይ ሆኜ ደስተኛ በሆነም አልፎ አልፎም ቢሆን ስጋት ውስጥ ነበርኩ እንደገና ልታሰር እችላለሁ የሚል ፍራቻ ነበረኝ ፍራቻዬ የተገነነ ቢሆንም ምክንያት ነበረኝ ጉዳይን አንድ ቀን በሆነ አጋጣሚ ይደርሱበታል የሚል ግምት ነበረኝ በዚህ አይነት የምቾትና የስጋት ድብልቅ ስሜት ውስጥ እያለሁ ጳጉሜ 5 ቀን 1971 ዓ.ም ስልጣናውን ጨርሰን በርዳታ ማስተባበሪያ የሬዲዮ ኦፕሬተርነት ተመረቅ ላንዶር ለሚጠቃ ጊዜም ተረፍት ወስደን አዲሱን ዓመት 1972 ዓ.ም በደስታ ባረክ ነው ሁላችንም የተለያየ ክፍለ ሀገር ከመመደባችን በፊት የመደባ ቦታን የመምረጥ እድል እንዲሰጠኝ የመስሪያ ቤቱን አስተዳደር አይኔን በጨዋ ልብ ጠየቁ እንደ ምክንያት ያቀረብኩት በመጀመሪያ ከፍተኛ ነጥብ ካመጡት ልጆች መካከል ስለሆን ለተኛ ይሰበባ ከወጣ ሆይከር ራክ ያለ የማላቀውን ክፍለ ሀገር ማየት እንደምፈልግ በመግለጽ ነበር። ሁለቱም ምክንያቶች ተቀባይነት አላገኙም። ለኔ ለብቻ የተለየ እድል እንደማይሰጠኝ ፊት ለፊት ነግረው አሰናበቱኝ። ከጥቂት ቀን በኋላ የተመደብንበት ቦታ ተገለጸልን። እኔ ደረሰኝ ምዕራብ ኢትዮጵያ ነበር። ይርቅም ወደ ኬንያ ድንበር ለመሄድ የሚያስችል የእርዳታ ማስተባበሪያ ኮሚሽን ቅርንጫፍ የነበረች ትንሽ ከተማ ነች። ጮቤ ነበር የረጋትኩት። ከአመት በፊት የጎንደር አድባር ባትቀበለኝም አሁን ያለማንም እርዳታ በራሴው ጥረት ከሀገር ልወጣ ነው። እንደ ህፃን ልጅ ቦረኩ። የምጠላውን መንግስት ልታገል ካልተቻለም ከፊቱ ዞር ልል ግድ ነበር። እነሆም ምኞቴ ደረሰ። ወዲያው ወደ ምድብ ስፍራችን እንድንንቀሳቀስ መስሪያ ቤቱ አስፈላጊውን ዝግጅት አደረገ። የአንድ ወር ደሞዝ፣ የትራንስፖርትና የውሎ አበል ተቀብለን በሁለት ቀን ውስጥ አዲስ አበባን እንድንለቅ ታዘዝ። ከዋናውም ጽህፈት ቤት ተሰናበት። የፈሩት ይደርሳል። ከ15 ቀን በኋላ ስንገናኝ ውይይታችን የቆመበትን ነጥብ አስታወስኩትና የተመደበበት ቦታ እንዴት እንደሄደና ስላጋጠመው ሁኔታ እንዲነግረኝ ትንሳኤን ስጠይቀው ፍጹም ወዳልጠበቅኩት የህይወቱ ምዕራፍ ከተተኝ። ባለፈው እንደነገርኩህ የውሎ አበልና የአንድ ወር ደሞዝ ተቀብዬ ወደ ቤት ያመራው። ገንዘቡን የተቀበልነው ከሰዓት በኋላ ከረፈደ ስለነበር ወደ ጊዮን ሆቴል አካባቢ ከሚገኘው መስሪያ ቤታችን በእግሬ ወደ ቤቴ እየሄድኩ እያለ የሰፈሬን ጓደኛ ብሬን አገኘሁት። የጥምጥሞሹ ደስ ብሎኝ የወጪ ልለው መሸታ ቤት ገባን። እስከ ምሽቱ 2 ሰዓት አካባቢ ቆይተን ወደ ቤታችን ተጓዝ። ከኦሊምፒያ ታጥፈን የሰፈራችንን መንገድ እንደያዝ በስተግራ በኩል ሱቅ ውስጥ ሲጋራ ልንገዛ ገባን። ሂሳብ በመክፈል ላይ ያለው ባይን የማውቀው የቀበሌያችን አብዮት ጠባቂ ጠመንጃውን ታጥቆ ትፈለጋለህ አለኝ። መጀመሪያ የሚቀልድ ነበር የመሰለኝ። ሆኖም ለቀልድ የሚያበቃ ግንኙነት አልነበረንም። ለምን አልኩት። አላውቅም ታዘን ነው አለኝ። ታዲያ በዚህ ምሽት ነው እንዴ የምትፈልጉኝ? አዎ አስራችሁ አሳድሩት ነው የተባልነው ሲለኝ ደነገጥኩ። ጉዳዩ ከበድ ያለ እንደሆነ ገባኝ። እሺ ብየው ከሱቁ ውስጥ ስንወጣ ሌሎች 3 ታጣቂዎች ከውጭ ሆነው ይጠብቃሉ። ጓደኛዬ ያናገረኝን አብዮት ጠበቃ ስለምፈለግበት ጉዳይ እየጠየቀው እያለ እኔ ጥያቸው ወደፊት ሄድኩ። ከፊት ለፊቴ አንድ አብዮት ጠበቃ ተፍ ተፍ ይላል። ወደ ቀበሌው ጽህፈት ቤት ለመሄድ የሚያስችል አንድ አቋራጭ መታጠፊያ ትቼ የቤቴን አቅጣጫ ያዝኩ። ወዴት ነው? ወደ ቀበሌ እንሄድ እንጂ አለኝ ከፊቴ የነበረው ታጣቂ። መልስ ሳልሰጠው ወደ ኋላ ዞር ብዬ ሳይ 3ቱም አብዮት ጠባቂዎች መሳሪያቸውን ደግነው ተጠግተውኛል። መጥፋት እንጂ አጥፍቼ እንደማልጠፋ ገባኝ። እቤት ሄጄ ለእናቴ መንገር አለብኝ፣ ለሌሊት የሚሆን ልብስም መያዝ አለብኝ ብዬ መልስ ሳልጠብቅ ጉዞዬን በድፍረት ቀጠልኩ። ለምን እምቢ እንዳላሉኝ አላውቅም። ምናልባት ከሁኔታዬ እሺ እንደማልላቸው ገብቷቸዋል መሰለኝ። የሚፈልጉኝ ከዚያው ከያፓነቴ ጋር የተያያዘ ሊሆን እንደሚችል በደንብ ገምቻለሁ። ማን ተቋመብኝ? እንዴት ደረሱበት? እያልኩ እቤት ደረስኩ። በወቅቱ እናቴ ታማ ተኝታ ነበር። ሳያት አንጀቴ ተላወሰ። ያልታደለች ቀበሌዎች ይፈልጉኛል፣ ታስረ ታድራለህ ብለውኛል። አይዞሽ ቀላል ነገር ይመስለኛል እያልኩ سلفلف ملس ساستعي كوبلا كرج شنتبه تير بيجي كبيتو الطاونا بفتنت وتقوارو هير بجرفا بكل آتر زريجي لاملتنا بار يكور قرون آتر اندتا تقو كوش بكل يسو دمس سماو باترو كدادا ساي ولت ساقي الطبقاوش قموال قبياتشن اندتا كببا قباي አማራጭ ስላልነበረኝ ወደ ቤት ተመለስኩ። ኢትዮ ውስጥ የነበረውን የወር ደሞዜንና የውሎ አበል እናቴ አልጋ ላይ በተንኩት። ሌላም ይዤው የነበረውን የሽኝት ደብዳቤዎችና ሌሎች ነገሮች እዛው ጥዬ ዞር ብዬ አየኋት። ፊቷ ተቀያይሯል። እንባ እንደ ጉድ ይወርዳል። ድንጋጤው ነው መሰል ጮኸ። አላለቀሰችም፣ ቃልም አልተነፈሰች። ጋው ጫፍ ላይ ቁጭ ብዬ እንደ ህፃን ሳላባብላት ሞከርኩ። አሁንም ሊያስሩህ ነው? አይበቃቸውም አይነት ንግግር ስትጀምር፣ በተቻለኝ መጠን ጉዳዩ ቀላል ሊሆን እንደሚችልና በሽታዋን ብቻ እንድታስታምም ደጋግሜ ነገርኳት። እንባ ስላላቆመ ትቻት ወጣሁ። እቤት ያለው ሰው ሁሉ ተከተለኝ። የራሴን እዳ ራሴ ብቻ የምሸከመው መቼ ይሆን? መግቢያችን ላይ ሌሎች ሶስት አብዮት ጠባቂዎች መሳሪያቸውን ደግነው ቆመዋል። ራቅ ብሎ ደግሞ ሌላ አንድ ከጓሮ ሁለት። ያ ሁሉ አብዮት ጠባቃ ከየት ተሰባስቦ እንደመጣ ገረመኝ። የሚፈልጉኝ ቀበሌዎች ሳይሆኑ የበላይ ጌቶቻቸው እንደሆኑ ገባኝ። የፈሩት ይደርሳል እንዲሉ እንደገና በእነዚያ የሰው ጅቦች እጅ ወደቁ። በመንካቤት ጥበቃ ታጅቤ ቀበሌ 18 ጽፈት ቤት ደረስኩ። ድሮ ወጣቶችን ያስሩበት የነበረው መጋዘን ውስጥ በፍጥነት ከተቱኝ። ከመጀመሪያ እስከ መጨረሻ መሳሪያቸውን እንደወደሩብኝ ነው። ጥንትም ፍራት የተጠናወታቸው ይሆኑ ወይም ያመልጣል ብለው ይፍሩ አላወቅኩም። ከቤት አንሶላና ፍራሽ አመጡልኝ። ደግነቱ ተቀበሏቸው። ሲሚንቶ ላይ ከማደርም ገላገሉኝ። እስር ቤቱ ጥግ ላይ አንድ ሰካራም ጸጥታ በመንሳት አስረውት ይለፈልፋል። እዚያ ሰፊ አዳራሽ ውስጥ እኔና እሱ ብቻ ነበር። እስረኛው እየተለፋደደ አላስቀምጣለኝ። እኔ ለራሴ በንድት ተቃጥያለሁ። ጭቅጨቃው አልበቃ ብሎት አጠገቤ ቆሞ ትገሻዬን እየነካ ለሚለፈልፈው ነገር መልስ እንድሰጠው በመፈለግ ረብ ተነሳኝ። ሶስት አራቴ ተወኝ አልኩት። በመጨረሻ አልሰማቲል አንዴ በጥፊ ከዚያ በጥራታ ነሳው። እዚያ ሲሚንቶ ላይ ተዘረረ። ከዚያ በኋላ እዚያው የተጋደመበት አንድ ቃል ሳይተነፍስ አድሮ ጧት ተፈታ። በማግስቱ የተፈለኩት ከማዕከላዊ የምርመራ ማዕከል እንደሆነ ሰማሁ። እድል በለው መጣፈንታ ካስፈለገም ለበጎ ነው በለው። አዲስ አበባ ለመውጣት ሁለት ቀን ሲቀረኝ ተያዝኩ። ምናልባት ያንን ቀን ባልፍ ኖሮ አይፈልጉኝም ብዬ አስባለሁ። ሁን ያለው ሆነ። ብዙ ጊዜ የምፈራው ነገር ስለነበር ንዴት እንጂ አልገረመኝም። በማግስቱ የሚያውቀኝ የሰፈር ሰው ሲጠይቀኝ ዋለ። ሊቃነ መናብርቱ እየተናደዱ፣ አብዮት ጥበቃዎች ደግሞ እስኪሰለቻቸው ድረስ ነው ሰው የጠየቀኝ። ካሁን አሁን ይወስዱኛል ስል መሸ። በሚቀጥለውም ቀን እንዲሁ አዋሉኝ። ቀበሌዎቹን በሰውሰው በማነጋገር አሳልፈው እንዳይሰጡኝ ያልተደረገ ሙከራ አልነበረም። አባቴ መጥቶ ያደረገው ሙከራም አልተሳካ። እንዲለቁኝ ማድረግ ባይችልም ለምንና እንዴት እንደታሰርኩ በሚስጥር ነገሩት። አባቴ የጎንደሩ ጉዞ ድጋሚ እንዳይሞከር የከለከለው እሱ ስለነበር ለሰው የማይናገረው ጸጸት ሆኖበታል። ጭራሽ እኔ እሱን ማጽናናት ውስጥ ገባው። ለማንኛውም ለመታሰሬ ምክንያት የሆነው የኛው ልጅ ነበ መሆኑን ቀበሌዎቹ ሹክ ያሉትን ነገረኝና ተዘጋጅተህ ሂድ አለኝ። አባቴን ለአንዴና ለመጨረሻ ጊዜ ያየሁት ያን ቀን ነው። ከሁለት ወር በኋላ አረፈ። አሟሟቱን የመጀመሪያው ቀን ነግሬሃለሁ። ማን ነው ይሄ ነበ? አንጃ ነው ወይስ የከዳይ እናንተ ሰው? ነበ ሁለቱንም አይደለም። ከነበ ጋር ያንት ቀበሌ ልጆች ባንሆንም ቤታችን ቅርብ ለቅርብ ነበር። ነበ በጣም ተጫዋችና ተግባቢ ስለሆነ ለጓደኝነት የሚመረጥ ልጅ ነው። ከድገት በህብረት ዘመቻ ትቼ ከተመለስኩ በኋላ እኔ ወደ ፖለቲካው ሰተት ብዬ ስገባ ነበ አልፈጠነም። አልፎ አልፎ የድርጅታችንን ጋዜጣ በጓደኝነት መልክ ብሰጠውም የጥናት ቡድን አባል ለማድረግ አልቸኮልኩም። የአባውስ በገባው ከአንድ ዓመት በኋላ ወራቱን በማላስታውሰው ጊዜ አንደኛ አባል ክፍለ ሀገር ስለሚሄድ በጥናት ክበብ ይዟቸው ነበር። ስለዚህ የነበሩትን ልጆች እኔ ተረክቤው ጥናቱን እንዳስጨርሳቸው ጠየቀኝ። እሺ አልኩት። ልጁ ከወር በላይ አስጠንቷቸው ነበር። ከልጆቹ መሃል አንዱ ነበ ነበር። ቀሪውን አንድ ወር ከነበ ጋር ጥናት ካደረግን በኋላ ለአባልነት መለመልኳቸው። ከዚያም እነሱንም ወደ ቀበሌያቸው ነበንም ወደ ራሱ ቀበሌ ሲሄድ እንዲተላለፍ አደረኩ። ከዚያ ጊዜ በኋላ ከነበም ሆነ ከሌሎች ጋር በሥራ ጉዳይ ተገናኝተን አናውቅም። ብዙ ወራት ቆይቶ በ1969 ዓመተ ምህረት መጨረሻ ይመስለኛል ከጸጥታ ኮሚቴ አንድ ሪፖርት እኔ ለነበርኩበት ሪጅን ተላከ። አንድ አባል የመሳሪያ መግዣ 1600 ብር ወስዶ ጠፋ የሚል። ገንዘቡ የተሰጠው በዛው በጥቃት መከላከል ስኳድ በኩል ስለነበር ጉዳዩ ለሪጅናችን አዲስ ነበር። የነበ ቀበሌ በኔ ሪጅን ስር ስለነበር ጉዳዩን እንዳጣራ ተመደብኩ። የልጁን ስም ስጠይቅ የኔው ነበ ሆኖ አረፈው። በጣም ደነገጥኩ። ማመን ሁሉ አቃተኝ። ዝርዝሩ ብዙ ስለሆነ ተወው። ከእናቱ ጋር በጣም ስለምንግባባ እሳቸውን ቤት ሄጄ አጣርቻለሁ። ነበ ትግል በቃኝ ብሏል። ኢህአፓን ክዶ ወደ ደርግ መግባት ግን አላሰበምም አልፈለገም። የፈለገው ትግሉን መሸሽ ብቻ ነበር። ይህ ደግሞ መብቱም ጭምር ነው። ለድርጅታችን አዲስ ነገር አይደለም። ሶስት ልጆች ይመስሉኛል ተመሳሳይ እርምጃ መውሰዳቸውን ቀደም ብዬ ሰምቻለሁ። ፓርቲያችንም በዚህ የተነሳ ቂም ይዞ አይተናኮልም። ያም ሆኖ በስንትና ስንት ትግልና መስዋዕትነት የተገኘን የድርጅቱን ጥሬ ብር መውሰድ በማንኛውም መመዘኛ ትክክል አልነበረም። ዋናው ነገርና እፎይ ያሰኘን እኔም አጣሪቼ ሪፖርት ያደረግኩት ነበ የራሱ ድርጅትና ጓደኞቹ ላይ ጉዳት ለማድረስ አለመፈለጉ ነው። ከዚህ ሪፖርት በኋላ እኔም ተውኩት። ድርጅቱም መከታተል ስላልፈለገ ጉዳዩ በዚያው ተዘጋ። ከአንድ ዓመት በኋላ ማለትም እኔ እርዳታ ማስተባበሪያ እያለሁ ነበ በድንገት ሰፈር ውስጥ ተከሰተ። የአየር ወለድ ልብሱን ገጭ አርጎ በጎኑ ሽጉጥ ታጥቋል። ነበ ከአየር ወለድ ስልጠና በኋላ ወደ ሶቪየት ኅብረት ተልኮ በተጨማሪ የወታደራዊ ቴክኖሎጂ ስልጠና ተመርቋል። በዚያ ቀጥ ያለና ሎጋ ሰውነቱ ላይ የለበሰው የአየር ወለድ ልብስና ሽጉጥ ተጨማሪ ሞገስ ሆኖለታል። ኢህአፓ በነበረ ጊዜ ያስፈራሩት የነበሩት የቀበሌ ሰዎች ፊት ያለ ፍርሃት መታየት ጀመረ። ቀበሌዎች ወደ ውጭ አገር ሄዶ ሰልጥኖ መምጣቱ በጣም አናዷቸዋል። በቅናትም ተንጨርጭረዋል። ብዙ ሳይቆይ ቀድሞ በኢህአፓነት የሚጠረጠር ሰው እንዴት ሶቪየት ኅብረት ድረስ ሄዶ ሰልጥኖ እንደመጣ ይጣራልን የሚል የቀበሌ ሰዎች ለከፍተኛ አመለከቱ። እነሱ ደግሞ ለማዕከላዊ ምርመራ ላኩት። ነበ ታሰረ ብሎም ተገረፈ። እሱ ግን ያፋ ነበር መሳሪያ ልግዛ ብዬ ብራቸውን ወስጄ ጠፍቼባቸው አየር ወለድ ተቀጥሬ ያለው ስቀጠር ኢህአፓ መሆኔን ለሚመለከተው የመንግስት መዋቅር አልተናገርኩም አለ። ይህ እውነት ነው። እነሱ ግን አላመኑትም። ኢህአፓ ሰርጎ ገብ አርጎ ልኮ ነው ብለው እስሩን አጠኑበት። የሆነውን እውነት አልተቀበሉትም። መርማሪዎቹ የሚለውን ሁሉ ለማጣራት አብሬያቸው ሰርቻለሁ ያላቸውን ልጆች ስም ይዘው የታሰሩና ታስረው የተፈቱ ልጆችን ፋይል ከከፍተኛና ቀበሌ ጋር በመሆን አገላበጡ። የሌሎቹ በሙሉ ሲገጥም ከማዕከላዊ ያወጡት የኔ ግን እሱ ከሚለው ጋር አይሄድም። ከፍተኛው ስለኔ የሚያውቀው ነገር አልነበረም። ቀበሌውም ታሰሪ መፈታቴን እንጂ ዝርዝር እንደማያውቅ ገልጾ ለማዕከላዊ መልስ ሰጠ። እንደገና ይህን ስም የተከሱ የሌሎች ልጆች ፋይል ይፈለግ ሲባል ከከፍተኛ 18 የተወሰነ ተገኘ። ያም ወደ ከፍተኛ 19 መራቸውና በተመሳሳይ ያገኙ የኔ ስም እዚህም እዚያም ተጠቅሷል። የማዕከላዊ ፋይሌና የተሰበሰቡት ፋይሎች አርዛምባና ቆቦ ሆኑ። አጭበርብሬ እንደተፈታሁም ማዕከላዊ ደረሰብኝ። በቀበሌ አማካይነት ታስሬ እንድላክ የሚስጥር ደብዳቤ ለከፍተኛ ተላከ። ከፍተኛ ደግሞ ለቀበሌ ትዕዛዝ አስተላለፈ። እንዴት ያናድዳል! በጣም እንጂ አብሬው ከሰራሁት ልጅ ጋር ቢሆን እንኳን ይሁን ትላለ። አስጠናው ተብዬ በተላከልኝ ልጅ መሆኑ ያበሳጫል። ለማንኛውም ቀበሌዎች ባሰሩኝ በሶስተኛው ቀን ወደ ማዕከላዊ ወሰዱኝ። በለቱ እኔን ለመሸኘት በርካታ ሰው ቀበሌውን አጥለቀለቀው። ከነዚህ መካከል አንዷ እትዬ ተዋቡ ነበሩ። የመሄዴን ቁርጥ ሲሰሙ እንደ ሎጥ ሚስት ወደ ጨውነት ተቀየሩ። ሰሞኑን ሲያበረታቱኝ የነበሩት ሴት ያ ጥንካሬያቸው ጠፍቶ የሙሾ አይነት ለቅሶ አለቀሱ። ጥቂት ቆይታ እህቴ ስኔ መጣች። እሷን ሳይ እኔም ባሰብኝ። ጠዋት ወደ 5 ሰዓት ላይ እንደ ባለስልጣን በሽጉጥ ታጣቂዎች ታጅቤ ማዕከላዊ ምርመራ ገባሁ። ጀግና ሰው የት ገባ? በሃማ ቱማ Ah.
ሳናረጅ ሳንጃጃ ታሪክን ሳንረሳ ማየት ሳያቅተን አይናችን ሳይጠፋ ነገ የሚወሳውን ትናንትና ኖረን በኑሯችንም ወንዝ በደም ቀይ ባህር ላይ የታሪክን ጀልባ ወደ ግራ ቀስፈን ከህዝብ ወደብ ከተን ሞት ለግራዚያኒ አርበኞች መፈክር በወጣት ቁጥዎች በታሪክ ወራሾች ሲጎሰም ትናንትም ገለን ፍርሃትን ያን ራስ መውደድን ለምትጮህ ሀገር አለና እያልን በጣረሞት ስቀን በመሐይም መንጋ በነፍሰ ገዳዩ አሹፈን አላግጠን ሞት አይፈሬ ትውልድ የፋሽስት መጋኛ ሀገር ወዳድ ትውልድ የጠባብ ማርከሻ ሽቶ ከርቤ ቀርቶ ባሩዱን ታጥኖ በወቅ ቀብሩ ሲተን መንገድ መጣል ደርቶ የሞት ጽዋን ጨላጭ በመዝሙር አጅቦ በእናችን ንፋለን ጥይትን ከልሶ ማን ይፈራል ሞትን ክታቡ ያረገው ያ ትውልድ እንጅማ ሌላማ ሌላ ነው ዳሮን ገዳይ ጨካኝ ሽብራቸው ክፉ ስራቱ አረመኔ ልክ አልባ የግፉ ያ የነበር ጊዜ ገና ሳይረሳ ያ ሁሉ ሰማዕት ገና ሳይዘከር ከጋራ ጉድጓዱ ከምስጢር መቃብር የጭቁኑ አጥንት ተቆፍሮ ሳይወጣ ሳናረጅ ሳንጃጃ ታሪክን ሳንረሳ ማየት ሳያቅተን አይናችን ሳይጠፋ ሕሊናችን በሆድ ታንቆ ሳይገደል አሁን ምን አመጣው ያልነበረን ነበር ብሎ ለማሳመን ደፋ ቀና ማለት ሌት ተቀን መባከን ወረቀት መጨረስ በዘረኛው ማጀት ሐሰትን መታጠን ያ የወልቃይት መሬት ጀግና የሞተለት ጀግና የሞተበት ያ የቋራ መሬት ጀግና የበቀለበት ጀግና የታገለበት ያ የጎንደር መሬት ያ የወሎ መሬት የኢትዮጵያ መሬት ጀግና ሰው ጠፍቶ ነው ሱዳን የገባበት ጀግና ሰው ጠፍቶ ነው ወያኔ ያዘዘበት ድንጋይ ዳቦ ዘመን መችኛ አየነው ነጋ ጠባራብን ሁሌ እየታቀፍ ነው ሶስቴ ማድ በቀን ቃል ኪዳን ገቡልን ታስቦ ራት ይቆይ በጦም ሊያሳድሩን ግና የኮሎኔል ሽብር በቁማችን ገሎን ለጠባቡ መንጋ ማጎብደዱ ቀሎን ጫንቃችን ለሸክም አለና እያሰኘ ሳናውቅ ኖሮ ገሎን ታሪክ ዋሽቶ ጠፋ ትውልድ ቆመጠጠ ነበረ ነበርን እየደጋገመ ወይስ ትናንት ዛሬ ልዩ ሰማይና መሬት ለአገር መሞት መስዋዕት ተብሎ ፋራነት ብልጡ ዛሬ ፈልቶ የዲቪ አርበኛ ፖለቲካው ቡርቅቅ ለጠባብ ዘረኛ ኢንጂነር ዶክተሩ የእውቀት መናኸሪያ ፖለቲካው ጮሌ መርህ አልባ ጉዞ ማጠፊያ ላይ ሳይደርስ ሁሌም እጥፍ ብሎ የሚካድ መርህም በዚህ በዚያ ጠፍቶ ባንዳነት የቤት ልጅ ወገን መሸጥ ቆንጆ ክልል አንድ መወለት የገነት በር ከፋጭ ሰው በላ ጥርስ ለጋሽ ህሊናን አሟጣጭ ሀገር ምን ሊፈይድ ክልል ሳለምቹ እኛ ተበዝባዦች እነሱ ወርቆቹ እስከ መቼ ታሪክ ተጨራምቶ ሊቆይ እስከ መቼ ሀገር መጫወቻ ልትሆን ብሎ የሚጠይቅ ምን ምላሽ ያገኛል ዝምታ ነው መልሱ ወይስ ታሪክ ዋሽቷል የጋምቤላ መሬት ስንቱ የሞተለት የቢሾፍቱ መሬት ስንቱ ያደቀለት የኢትዮጵያ መሬት ደም የፈሰሰለት ጠባቂ አጣ ዛሬ ቻይና ፈነጨበት ህንዱና አረቡ ዝርፍ ያጣጣፈበት ድንጋይ ዳቦ ዘመን ያኔ ባሳየ ነው በዚያ ትውልድ ጊዜ አብረን በታገል ነው ቃልማ ቃል ነበር ሚዛኑ የከበደ ቃሌን አላት ብሎ ስንቱ ረገፈ ሀገር ሀገር ብሎ ስንቱ ተቀጠፈ የመደብ ልዩነት የህይወትን ሚዛን ከባድ ቀላል አርጎ የህይወት ጉድለት ለድሃው ተነፍጎ መስዋዕትነቱ ክብር ቦታን ሲያጣ ማየቱ ተለምዶ የኔው ብጠው ድሃ ለነሱ ጦርነት ሲማገር ጧት ማታ ሲሾም ሲሸላለም ፈርጣጩና ባንዳ ለአገር መስዋዕቱ ሲነፈግ እውቅና ጴጥሮስነት ከንቱ ከመሞት በበርከት ላላፊ ላግዳሚው ሁልጊዜ መንበርከክ አለና ጫኑኝ ባይ ሀገር ወገን ከጂ በፈላበት ሀገር ሙጃው እንክርዳዱ ሰው በይው አስበይው ገራፊው ቆራጩ ሽብርተኛው ፋሽስት ዘረኛው ጠባቡ ዋ ዝምታ ለበግም መጅበጅቷት ያውቃል እጅን ማጠፍ ከንቱ እጅን ያስቆርጣል መጨመቱ ስህተት ባርነት ያመጣል ቃታ ያልሳበም ጣት በስብሶ ይወድቃል ዋ የአይሸዋ መሬት ስንት ይወደቀለት የባሌ ያረርጌ የጅማ መሬት ደም የፈሰሰበት የአፋሩ መሬት ስንት ሰው የሞተለት ዛሬ ሰው ጠፋና አረብ ጨፈረበት ኮሪያው ጅቡቲው ባለቤት ሆነበት ግራዚያኖ ነጩ ሚሊዮን ሲገድል ግራዚያኖ ጥቁር ብዙ ሺህ ሲበትር ጀግኖች ሲሰቀሉ ጀግኖች ሲገደሉ ምድር ቀውጢ ሆና አመፅን አርግዛ ጎህን ስትጠብቅ ብሩህ ቀን ሊመጣ እናም በከተማው በመላ ሀገሩ በዱር በገደሉ ከጠባብ ከፋሽስት ጓዶች ሲዋደቁ ፖለቲካ መድረክ ዛሬ አጣባቢዎች ከወዴት ነበሩ ጠባቦች በጋራ አድጊ አማራ ገዳይ ብለው ሲፎክሩ ባሲምባ በወልቃይት በቋራ መተከል ጀግኖችን ሲገድሉ ጠባቦች ሱዳኖች ግፍን ሲፈጽሙ ኢትዮጵያን ሲደፍሩ አቶ ጋሼ ዶክተር ወዴት ነበሩ እስቲ ለመመለስ ተነሱ ሞክሩ ትናንት ሀገር ገዳይ ትናንት ዜጋ ገዳይ ትናንት ሀገር ገዢ ጨቋኝ ህዝብ አሰቃይ ጀግኖች ያለቁ እንዴ ዛሬ አርበኛ ሲባል ንስሐ ሳይገባ ጸጸትን ሳያሳይ ታሪክም ድንበርም ጠባቂ ሰው ካጣ ጉድ በራሳችን ላይ ወዮላት ኢትዮጵያ ያ የከፋ መሬት የቡናው መብቀያ የሉባቦር መሬት የዚያም የወለጋ የሲዳሞ መሬት የሻኪሶ ወርቆ የኢትዮጵያ መሬት አስጎምጂ ያለሙ ባዕድ ጨፈረበት ዜጎቿ የት ገቡ ፎገራ ይቅርና ሽሮ ሜዳም ሰፋ ዳሸን ላይታሰብ ደፎ ላይወጣ ሀገር ማዳን ከባድ ሕይወትን ጠያቂ መከራና ፍየል በደል አሸካሚ ዘረባና ወሬ በገበያው ደርቶ በአፍጦር ሰባቂዎች ድርጊት አፈር በልቶ ሁሉም አፍረተ ቢስ ሁሉም ትችት አምራች ሁሉም ትውልድ ወቃሽ ሁሉም ታሪክ ደርሳሽ ሦስት ሺው ተክዶ መቶ ዓመት ተባለ የኔ ቢጤው ደሃ ጨቋኝ ተመሰለ ያልነበረው ነበር ተብሎ ሲተረክ የነበረው ሲካድ ሰማዕት ሲወገዝ ትናንት የደምጆች ዛሬ እርኩሳፎች ትናንት የደምጆች ዛሬ ዋሾ ምስክሮች ጉልበትም ለትግል መሆኑ ቀረና መንበርከክ መስገዱ የውርደት መውደቂያ ይሆን ተባለና ሰውሪያ ሆነ መጨቅየትን መርጦ እጆች ለጠመንጃ የሚል ጀግና ጠፍቶ ያድንጋይ ዳቦ ዘመን ከቶም ያላየ ነው በይመጣል ተስፋ በህልም እየኖር ነው እንከርዳዱ በስቶ እሚወይን በርክቶ ሀገር ጉድ መጣባት ማጨርታ ጋይ ጠፍቶ ያ የጎጃም መሬት ስንት የወደቀለት የአባይ ወንዛችን የተዘፈነለት የግብፅ መጫወቻ መሆን ነበረበት አቡኑ ታጣቂ ቆንጆን አሽኮርማሚ ሽማግሌው ጨቅላ የማይሆን መካሪ ሐኪሙም ያው ጠንቋይ የምሁር አላዋቂ አሳን በተራራ ሊያረባ ፈላጊ ሰለባውም ደነዝ ሰላቢ አዳናቂ ገዳይ ሐፍረተ ቢስ ሽልማት ፈላጊ መጣና ድብልቅልቅ የጨረባ ተስካር ደልቅ አንከበሮ ለዘረኞቹ ዛር ጨቋኝ ደም አፍሳሹ ጠባቡ ፋሽስቱ ታሪክ ጻፊ ሆኖ ተረት ተረት ከንቱ መስካሪ አስታዋሽ እየተባባሉ የክህደት መደብር መንደርደሪያው ሞልቶ አዲስ ስም ወጥቶለት ፓርላማና ሸንጎ የወንበሩ ሽሚያ ክብር እየገፈፈ ሰው እያቀለለ የቅሌቱም ክርፋት የፈረንሳይ ሽቶ ሆኖ እያባበለ ስንቱ ተዋረደ ስንቱ ነሆለለ በሕዝብ ሰቆቃ ላይ ተራኳች በዛና ተደሳች በዛና ሀገር ቅርጫ ሻመው በሌዎቹ መንጋ አስመሳዩ ታጋይ ሽፍንፍን ዘረኛ ዘመናዊ ባንዳ ተምቾች እየፈሉ ሀገር እየበሉ ዜጋ እየገደሉ የሳጥናኤል በረት በያውሬና የጉዱ ደደቢት አድዋ መንጋው የጠባቡ ሲርመተመት በአገር ሲቦጠቡጥ አገር ሲጨፍር ጧት ማታ ሰው የሚለው ጠፍቶ ቅጣት የሚቀጣ የሚጠራ ጠፍቶ እጆች ለጠመንጃ ጣፎችም አንድበው አንስብ ብለው ቃታ የጀግኖቹ ሀገር የሁሉ ኢትዮጵያ ማን ሊሰማት ይሆን ስትሸጥ ለባዳ ማን ሊያድናት ይሆን ስትጮህ ጠዋት ማታ የኢትዮጵያ መሬት ደም የፈሰሰለት የኢትዮጵያ መሬት ጀግና የሞተለት የት ሄደ የአገር ሕዝብ ጀግና ምን መጣበት ለባንዳ ለባዕድ መጫወቻ መሆን ማን ነው ያዘዘበት
ለላ ፕሮግራማችን በዚሁ ይተነቀቃል። የነኖ ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደናምሹ መልካም አዲስ አመት ይሁንላችሁ።
¶¶